ወደ ቆሮንቶስ ሰዎች ምዕራፍ 2 ወንድሞቼ ሆይ እኔ ወደ እናንተ በመጣው ጊዜ የእግዚአብሔር ምስጢር አስተማርኳችሁ እንጂ የንግግርን ችሎታና የፍልስፍናን ጥበብ አላሳየሁም። ምክንያቱም ከእናንተ ጋር በነበርኩበት ጊዜ ከኢየሱስ ክርስቶስ በቀር በተለይም በመስቀል ላይ ተሰቅሎ ከመሞቱ ጉዳይ ሌላ ምንም ነገር ላለማወቅ ወስኜ ነበር። ስለዚህ ከእናንተ ጋር በነበርኩበት ጊዜ ደካማ ሆኜ በፍርሃትና በብዙ መንቀጥቀጥ ላይ ነበርኩ። የተናገርኩትም ሆነ ያስተማርኩት ቃል በእግዚአብሔር መንፈስ ኃይል የተደገፈ ነበር እንጂ በሰው ጥበብና ፍልስፍና ላይ ተመስርቶ ሰውን የሚያባብል ቃል አልነበረም። ይህንንም ያደረግኩት እምነታችሁ በሰው ጥበብ ላይ የተመሠረተ ሳይሆን በእግዚአብሔር ኃይል የተደገፈ እንዲሆን ነው። ነገር ግን በመንፈሳዊ ሕይወት ለበሰሉት በጥበብ ቃል እንናገራለን። የምንናገረው የዚህን ዓለም ጥበብ ወይም መጨረሻቸው ጥፋት የሚሆነውን የዚህን ዓለም ገዦች ጥበብ አይደለም። እኛ የምንናገረው ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን ያዘጋጀውንና ተሰውሮ የነበረውን የእግዚአብሔር ምስጢር ጥበብ ነው። ከዚህ ዓለም ገዦች መካከል ይህንን ጥበብ ያወቀ ማንም የለም። አውቀውት ቢሆንማ ኖሮ የክብርን ጌታ ሰቅለው ባልገደሉትም ነበር። ይሁን እንጂ መጽሐፍ የሰው ዐይን ያላየውን፣ የሰው ጆሮ ያልሰማውን፣ የሰው ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቶአል ይላል። ለእኛ ግን እግዚአብሔር በመንፈሱ አማካይነት ምስጢሩን ገልጦልናል። ምክንያቱም የእግዚአብሔር መንፈስ ጥልቅ የሆነውን የእግዚአብሔርን ዕቅድ እንኳ ሳይቀር ሁሉን ነገር ይመረምራል። ስለ ሰው የሆነ እንደሆነ ከገዛ ራሱ መንፈስ በቀር በእርሱ ያለውን ሐሳብ የሚያውቅ ሌላ ማንም የለም። እንዲሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። እኛ የዚህን ዓለም መንፈስ አልተቀበልንም። እኛ የተቀበልነው እግዚአብሔር የሰጠንን ሁሉን ለማወቅ የሚያስችለንን የእግዚአብሔርን መንፈስ ነው። ስለዚህ እኛ መንፈሳዊውን ነገር ለመንፈሳውያን ሰዎች የምናስተምረው ከሰው በሚገኘው ጥበብ ሳይሆን ከእግዚአብሔር መንፈስ በሚገኘው ጥበብ ነው። የእግዚአብሔር መንፈስ የሌለው ሥጋዊ ሰው ግን ከእግዚአብሔር መንፈስ የሚሰጠውን ስጦታ መቀበል አይችልም። ምክንያቱም የስጦታው ታላቅነት የሚመረመረው በእግዚአብሔር መንፈስ አማካይነት ስለሆነ ሊያስተውለው አይችልም። እንዲያውም ለእርሱ ሞኝነት መስሎ ይታየዋል። የእግዚአብሔር መንፈስ ያለው ግን ሁሉን ነገር መመርመር ይችላል። እርሱ ራሱ ግን በማንም አይመረመርም። ይህም የእግዚአብሔርን ልብ ማን ሊያውቀው ይችላል? ሊመክረውስ የሚችል ማን ነው? ተብሎ እንደ ተጻፈው ነው። እኛ ግን የክርስቶስ ልብ አለን።